ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 11 2012 ዓ.ም ምረት ዝግጅታችን ጀመረ። ተቋርጦ የነበረውን በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ሲደረግ የቆየውን ድርድር ለመቀጠል ኢትዮጵያ፣ ግብጽና ሱዳን በአትላንቲክ ሁለት ተስማሙ።
በዋናነት ትላንት የነበረው ውይይት ተቋርጦ የነበረው የሶስትዮሽ ድርድር መቀጠል ላይ ነው። በዚህም ላይ ተስማምቷል ትላንትና ማለት ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአብይ ርዕስ ይዘናቸው እንመለሳለን። ገበታ ለሀገር የተሰኘው ፕሮጀክትን የተመለከተ ዘገባ ከምሽቱ መሰናዷችን አንዱ ነው። የትግራይ ክልላዊ መንግስት ምርጫ አድርጋለሁ በሚል ሰበብ ወከባና እንግልት እየፈጸመብን ነው ሲሉ የወልቃይትና የጠገዴ ነዋሪዎች አቤቱታ አሰምተዋል። የትግራይ ክልላዊ መንግስት ወቀሳውን አስተባብሏል። ጋዜጠኛ ነው እየተባለ የሚዘገብለት በእስር ላይ የሚገኘው ኬንያዊው ያሲን ጁማ የተያዘው በአቶ ጀዋር መሐመድ መኖሪያ ቤት እንደሆነና ሙያውም ጋዜጠኛነት እንዳልሆነ አቃቤ ሕግ አስታወቀ። ጠበቃውም የሚሉት አላቸው። የነዚህንና ሌሎች ዘገባዎችን ዝርዝር ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። 12/12/12 በሚል ስም ለነገ ነሐሴ 12/2012 ዓመተ ምህረት የተጠራው ሰልፍ ህገወጥና የጥሪው ዓላማም ጸረ ሰላም በመሆኑ ህብረተሰቡ ለዚህ ሰልፍ ተባባሪ እንዳይሆን የፌደራል ፖሊስ ኮሚሽን አሳሰበ። በሌላ በኩል አቶ ጃዋር መሐመድ ታሟል፣ ችግር ደርሶበታል ተብሎ በተለያዩ የሚዲያ አውታሮች የሚወራው ሐሰተኛ መረጃ መሆኑንና ግለሰቡ በተሟላ ጤንነት ላይ የሚገኝ መሆኑን የፖሊስ ኮሚሽኑ ገልጿል። በመሆኑም በዚህ ሰበብ ሰውን ያወናበዱ በሐሰተኛ ወሬ የፍርድ ሂደቱን ለማዛባት የሚደረገው ጥረት በማናቸውም ሁኔታ ተቀባይነት የሌለው ተግባር መሆኑን ህብረተሰቡ ተገንዝቦ ለህገወጥ ጥሪዎችና ቅስቀሳዎች ተባባሪ እንዳይሆን አሳስቧል። ህብረተሰቡ ሰላምና ጸጥታ በማስከበር ተግባር ላይ ከተሰማሩ የጸጥታ ኃይሎች ጎን ተሰልፎ ሰላሙን እንዲጠብቅ ኮሚሽኑ ጥሪውን አስተላልፏል። በሌላ ዜና የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ዛሬ በወቅታዊ ሀገራዊና የፓርቲ ጉዳዮች ላይ በመወያየት አቅጣጫ ማስቀመጡ ተዘግቧል። ከውይይቱ በኋላ ባወጣው መግለጫ ፈተናን ወደ ጥንካሬ እየቀየርን የኢትዮጵያን ብልጽግና እውን እናደርጋለን ብሏል። በኢትዮጵያ ባለፉት 24 ሰዓታት ውስጥ ለ19747 ሰዎች የኮሮና ቫይረስ ምርመራ ተደርጓል። 1460 ሰዎች ላይ ቫይረሱ መገኘቱን ዛሬ ማምሻውን የጤና ሚኒስቴር ለአሜሪካ ድምጽ አስታውቋል። 192 ሰዎች ከትግራይ፣ 224 ከኦሮሚያ፣ 63 ከሲዳማ፣ 14 ከደቡብ፣ 7 ከመንሻንጉል ጉሙዝ፣ 112 ከአፋር፣ 83 ከአማራ፣ 31 ከድሬዳዋ ከተማ፣ 25 ከሐረሪ፣ 35 ከሶማሌ እንዲሁም 674 ሰዎች ከአዲስ አበባ የተገኙ መሆናቸውን አስታውቋል። እስካሁን ድረስ 18266 ሰዎች በኮሮና ሕክምና ላይ ያሉ ሲሆን 213 ሰዎች በጽኑ ህሙማን ሕክምና ክፍል ውስጥ እንደሚገኙ ነው የተገለጸው። በአጠቃላይ በሀገሪቱ 31336 ሰዎች ላይ ቫይረሱ የተገኘ ሲሆን ከነዚህ ውስጥ 12524ቱ ከበሽታው አገግመዋል ተብሏል። በሌላ በኩል ባለፉት 24 ሰዓታት ውስጥ 16 ሰዎች በዚሁ በቫይረሱ ምክንያት ህይወታቸው ማለፉ እንደተመዘገበ ተገልጿል። 9ኙ በአስከሬን ምርመራ የተገኙ ሲሆን 7ቱ ደግሞ በለይቶ ማቆያ ህክምና ማዕከል የተገኙ መሆናቸውን የተገለጸው። በአጠቃላይ በኢትዮጵያ በኮሮና ቫይረስ ሳቢያ የሞቱ ሰዎች ቁጥር 544 መድረሱ ነው። እስካሁን ድረስም በድምሩ በሀገሪቱ 629,210 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። በሌላ ዜና የአማራ ክልል የህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አሰሳ አስተባባሪ አቶ አሊ አያሌው እንዳስታወቁት በክልሉ የቫይረሱ ስርጭት በጥፍ እየጨመረ መጥቷል። አስቴር ምስጋናው ከባህር ዳር ዘገባ ይዛለች።
የአማራ ክልል ህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አሰሳ አስተባባሪ አቶ አሊ አያሌው እንደገለጹት በአማራ ክልል የኮሮና ቫይረስ ስርጭት በእጥፍ እየጨመረ መጥቷል። በተለይ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ያለው ቁጥር መጨመር ደግሞ ቀጣይ ዋጋ የሚያስከፍል አደጋ እንደተጋረጠ ጠቋሚ ነው ብለዋል። ወደ 83 የሚጠጉ አሽከርካሪዎችና ረዳቶቻቸው ቫይረሱ ተገኝቶባቸዋል ብለዋል።
ስለዚህ ሌላ ሀገር መካሩ ወደ ጅቡቲ ወደ ሌሎች መስመር የሚገቡትን ጨምሮ ማለት ነው ወደ 83 የሚሆኑት መረጃዎች ያሳያሉ። በተለይ እዚህ አካባቢ ስናይ እነዚህ ሰዎች ከብዙ ሰዎች ጋር የሚገናኙ ናቸው። ብዙዎቹ ደግሞ ሀገር አቋርጠውም ሌሎች ከጅቡቲ መስመርም ከተለያዩ መስመሮች የሚገቡ ናቸው። የተለያዩት የጤና ባለሙያዎች ናቸው። ሌሎቹ ወደ 23 የሚሆኑ እስከ ሳ ድረስ የጤና ባለሙያዎች ተያዙ በላብራቶሪ ማረጋገጥ ተችሏል።
በክልሉ በቫይረሱ ከተያዙት 90% የሚሆኑ ሰዎች ምልክት የማያሳዩ በመሆኑ ለህብረተሰቡ መዘናጋት ምክንያት ሆኗል ብለዋል። ሆኖም ህብረተሰቡ ይህን የተዛባ ግንዛቤ በመተው ጥንቃቄ ማድረግ እንዳለበት አሳስበዋል። በአማራ ክልል የዛሬውን ሪፖርት ሳይጨምር የተወሰዱ ናሙናዎች ብዛት ከ70,000 በላይ ሲሆን ከነዚህ ውስጥ 1,195 ቫይረሱ ተገኝቶባቸዋል። ከ500 በላይ የሚሆኑ ሰዎች ደግሞ አገግመው 11 ሰዎች ህይወት ማለፉም ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ውስጥ ባለፉት 24 ሰዓታት ውስጥ በተለያዩ አካባቢዎች በተከሰቱ እና ያልሻባብ ድርጊት ነው በተባሉ ጥቃቶች ቢያንስ 22 ሰዎች መገደላቸውን የሀገሪቱ ባለስልጣናት ገለጹ። ከኬንያ ድንበር አቅራቢያ በመትገኘው ጌዶ ክፍለ ግዛት በሌድ ሃዋ የምትባል ከተማ ዛሬ ከቀትር በኋላ በአንድ ምግብ ቤት በደረሰ ፍንዳታ ቢያንስ 6 ሰዎች ሲገደሉ ሌሎች 8 ሰዎች ቆስለዋል። ከባይዶዋ 30 ኪሎ ሜትር ርቀት ላይ በመትገኝ ጉፍጉዱድ የምትባል ከተማ ደግሞ 4 ሰዎች ባልሸባብ ጥቃት መገደላቸው ተጠቁሟል። ከሞቱት መካከል አንድ የወረዳ አስተዳደር ባለስልጣንና አንድ ፖሊስ እንዳሉበት ነው የተመለከተው። ባለስልጣናት ለቪኦኤ የሶማሊኛ አገልግሎት እንደገለጹት የአልሸባብ ታጣቂዎች ከተማዋ የሚገኘውን የጦር ሰራዊት ካምፕ ላይ መኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ካፈነዱ በኋላ ካምፑን ጥሰው ወረውታል። በመጀመሪያው ጥቃት 2 ወታደሮች መገደላቸውን የደህንነት ባለስልጣናት ገልጸዋል። የመንግስቱ ኃይሎች የመልሶ ማጥቃት እርምጃ ወስደው ካምፑን መልሰው መቆጣጠራቸው ተገልጿል። ለጥቃቱ አልሸባብ ኃላፊ ነኝ ብሏል። በትናንትናው በዋና ከተማዋ ሞቃዲሾ በብዙዎች በሚዘወተረው ሊዶ የባህር ዳርቻ ላይ በሚገኝ ሆቴል በተፈጸመው ጥቃት የሞቱ ሰዎች ቁጥር 15 እንደደረሰ ነው የተዘገበው። የተጎዱት 18 ደርሰዋል። ትናንትና እሁድ የተፈጸመውን ጥቃትና ለሰዓታት የቀጠለውን እገታ የፈጸምኩ እኔ ነኝ ሲል ጽንፈኛ ታጣቂው ቡድን አልሸባብ ኃላፊነት ወስዷል። የሶማሊያ ባለስልጣናትና እማኞች ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል እንዳሉት ትናንት ምሽት 12 ሰዓት ገደማ ላይ ባህር ዳርቻው ላይ በሚገኘው ኤሊት ሆቴል ደጃፍ ፈንጂ የተጫነ የአጥፍቶ ጠፊ መኪና ከፈነዳ በኋላ ወዲያውኑ 4 ታጣቂዎች ሆቴሉ ገብተው ወረውታል። ከዚያም የጸጥታ ኃይሎች ወዲያውኑ ደርሰዋል። የሶማሊያ የማስታወቂያ ሚኒስቴር ቃል አቀባይ እንዳሉት 4ቱም አጥቂዎች ተገለዋል። የጸጥታ ኃይሎቹ ወደ 200 በላይ የሚሆኑ የሆቴሉን እንግዶችና ባለቤቱን ከጥፍቃቱ ሊያተርፉ እንደቻሉ ነው በቃል አቀባዩ የገለጹት። ባለቤቱ ቀድሞ የመንግስት ሚኒስትር የነበሩና አሁን የምክር ቤት አባል የሆኑ አብዱላሂ ሙሐመድ ኑር የተባሉ መሆናቸው ተጠቁመዋል። በዓለም ዙሪያ የኮቪድ-19 ወረርሽኝ ዜና ደግሞ ህንድ ከበሽታው ሳቢያ የሞቱባት ሰዎች ቁጥር ከ50,000 ማለፉን ዛሬ አስታውቃለች። ዛሬ ብቻ ከ900 የሚበልጡ ሰዎች ለህልፈት መዳረጋቸውን ነው የገለጸችው። ህንድ በዚሁ አሃዝ ከዩናይትድ ስቴትስ፣ ብራዚል እና ሜክሲኮ ቀጥላ ከዓለም አራተኝነቱን ይዛለች። በ100 ቀናት ውስጥ አንድም የሚታወቅ የኮሮና ቫይረስ ተጋላጭ ሳይመዘገቡባት የቆየችው ኒውዚላንድ አዲስ ተያዦች መከሰታቸውን ተከትሎ ለቀጣይ ወር ታቅዶ የነበረውን ምርጫ አዘግይታዋለች። ምርጫዎቹ እንደ አውሮፓውያን አቆጣጠር ጥቅምት 17 ቀን እንደሚካሄዱና ከዚያ በኋላ ግን እንደማይዘገዩ ጠቅላይ ሚኒስትሯ ጃሲንዳ አርደን አስታውቀዋል። የኮሮና ቫይረስ ስርጭትን በመቀነስ ረገድ ከፍተኛ ስኬት አስመዝግባ የቆየችው ደቡብ ኮሪያም ዋና ከተማዋ ሶል ላይ የተከሰተውን አዲስ የቫይረስ መዛመት ለመቆጣጠር የጤና ባለስልጣናቷ እየተንቀሳቀሱ ናቸው። ጃፓን በኮቪድ-19 ምክንያት ኢኮኖሚዋ ከሚያዝያ እስከ ሰኔ በነበረው ጊዜ በ27.8% ማሽቆልቆሉን ይፋ አድርጋለች። በዩናይትድ ስቴትስ ለኮሮና ቫይረስ ተጋልጠው ታመው ያገገሙ ሰዎች ሰውነታቸው እስከ 1 ዓመት ያህል ቫይረሱን የመቋቋም አቅም ሊያዳብር እንደሚችል አንድ የበሽታዎች ኤክስፐርት መናገራቸው ተሰማ። የቀድሞ የምግብና የመድኃኒት አስተዳደር ባለስልጣን የነበሩት ዶክተር ስካት ጋትሊብ በሲቢኤስ ቴሌቪዥን ፌስ ዘ ኔሽን ፕሮግራም ትናንት ቀርበው ነበር። የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ያወጣውን ኮቪድ-19 ይዟቸው ያገገሙ ሰዎች በእርግጠኝነት ለሶስት ወር ቫይረሱን መቋቋም ይችላሉ በሚለው አዲስ ጥናት ዙሪያ ውይይት አድርገዋል። ከስድስት እስከ 12 ወር የቫይረሱን መቋቋም አቅም ሊኖራቸው ይችላል። ይሄ እንደየሰው ይለያያል ሲሉ ተደምጠዋል። ለማናቸውም በእርግጠኝነት መቋቋም መቻሉን በጥናት ሲዲሲ ማረጋገጡ መልካም ዜና ነው ብለዋል። አያይዘውም በሽታው ኖቨል ወይም አዲሱ ኮሮና ቫይረስ የተባለው ያለ ምክንያት አይደለም፣ ሐኪሞች የማያውቁት ብዙ ነገር አሁንም ስላለ ነው ሲሉ አሳስበዋል። በዩናይትድ ስቴትስ እስካሁን በኮቪድ-19 ምክንያት ለህልፈት የተዳረጉት ሰዎች ቁጥር ከ170,000 አሻቅቧል። የዋሽንግተን ዩኒቨርሲቲ የጤና መረጃ ኢንስቲትዩት ኤክስፐርቶች ያሃዝ እንደ አውሮፓውያን አቆጣጠር በመስከረም 186,000 ድረስ ሊያሻቅብ ይችላል ብሏል። ታህሳስ ወይም ዲሴምበር 1 ሲደረስ ከ390,000 ሊያልፍ እንደሚችልም ኤክስፐርቶቹ ተንብየዋል። በቤላሩስ የተቃዋሚ ፖለቲካ መሪዋ ስቪያትላና ስካኑስኪያ ለመሪነት ዝግጁ ነኝ ሲሉ ተናገሩ። በሀገሪቱ ለረጅም ጊዜ በትረ ስልጣኑን ይዘው የቆዩት ፕሬዚደንት አሌክሳንደር ሉካሼንኮ በምርጫው አሸነፉ ተብሎ መታወጁ በቀሰቀሰው ጭቅጭቅ ግዙፍ የተቃውሞ እንቅስቃሴ እንደተቀጣጠለ ነው። ሉካሼንኮ ምርጫ እንደገና ይካሄድ የሚባለውን አልቀበልም ሲሉ ዛሬ አስታውቀዋል። ይሁን እንጂ ስልጣን ለማጋራት ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ያም ሆኖ በጎዳና ተቃውሞ ግፊት አይደለም የማደርገው ማለታቸው ታውቋል። ተቀናቃኛቸው ከሊቱዌኒያ ባስተላለፉት መልእክት የሀገሪቱ የጦር ሰራዊት ተቃዋሚ ሰልፈኛውን እንዲቀላቀል ጥሪ አሰምተዋል። ትናንት እሁድ ቤላሩስ ዋና ከተማ ሚንስክ ላይ 200,000 ሰዎች ሰልፍ ማካሄዳቸው ታውቋል። የሉካሼንኮ ደጋፊዎችም ሰልፍ ቢያካሄዱም ቁጥሩ ከተቃዋሚዎቹ እጅግ ያነሰ እንደነበረ ነው የተገለጸው። በመጨረሻም የዩናይትድ ስቴትስ የዲሞክራቲክ ፓርቲው ብሔራዊ ጉባኤ ዛሬ ይጀመራል። የጉባኤው የፓርቲ ተወካዮችና ተናጋሪዎች ከያሉበት ሆነው በቪዲዮ አማካይነት የሚያካሂዱት ብሔራዊ የፓርቲ ጉባኤ አንድ ዓላማ አንግቦ ለአራት ቀናት ይዘልቃል። ያም በህዳሩ ምርጫ የቀድሞ ምክትል ፕሬዚደንት ጆ ባይደን ፕሬዚደንት ዶናልድ ትራምፕን እንዲያሸንፉ መርዳት ነው። ታዋቂ የፓርቲው ከዋክብት ፕሬዚደንቶች ባራክ ኦባማ እና ቢል ክሊንተን እንዲሁም ያለፈው ምርጫ የፓርቲው እጩ ሂለሪ ክሊንተንን ጨምሮ ብዙዎች ስለ 77 አመቱ ጆ ባይደን እና ለምክትል ፕሬዝዳንትነት ስለመረጧቸው የመጀመሪያይቱ ጥቁር ሴት ሴነተር ካምላ ሃሪስ ታሪክና ክንዋኔዎች ባድናቆት ሊናገሩ መዘጋጀታቸው ተገልጿል። በቅዱ መሰረት ጆ ባይደን ሐሙስ ማታ ነው የፓርቲያቸውን ፕሬዝዳንታዊ እጩነት የሚቀበሉት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 11 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትዊያም ሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ተቋርጦ የነበረውን በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ሲደረግ የቆየውን ድርድር ለመቀጠል ኢትዮጵያ፣ ግብጽ እና ሱዳን በትላንትናው ዕለት ተስማሙ። ድርድሩ ከነገ ጀምሮ እስከ አርብ ድረስ ለመካሄድ እቅድ ተይዞለታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ስለ ሁኔታው አጠር ያለ ማብራሪያ ሰጥተውናል። ቀጥሎ ይቀርባል። በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ኢትዮጵያ፣ ግብጽና ሱዳን ሐምሌ 27 2012 ዓ.ም ጀምረውት በማግስቱ ያቋረጡትን ድርድር በድጋሚ ለመቀጠል ተስማምተው በትላንትናው ዕለት በስምምነት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ተናገሩ።
በትላንትና ከሰዓት በኋላ የነበረው ውይይት የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮችና የውሃ ሚኒስትሮች በደቡብ አፍሪካ የውጭ ጉዳይ ሚኒስቴር አማካኝነት ያደረጉት ግንኙነት ነው። በዋናነት ትላንት የነበረው ውይይት ተቋርጦ የነበረውን የሶስትዮሽ ድርድር መቀጠል ላይ ነው። በዚህም ላይ ተስማምቷል። ትላንትና ማለት ትላንት ዋናው ነገር ውይይቱን እንደገና ከቆመበት ለመጀመር ያደረጉት ስምምነት ነው፣ የሶስቱም ሀገሮች ማለት ነው። ይሄ ውይይት ቀደም ሲል ተቋርጦ ከነበረበት በነገ ዕለት ይቀጥላል ማለት ነው። ዛሬ እንዳጋጣሚ ውይይት አልነበረ።
በትላንትና ዕለት በኢንተርኔት ላይ በተደረገ የርቀት ስብሰባ ወይም ቨርቹዋል ሚቲንግ የሶስቱ አገሮች ተደራዳሪዎች ውይይቱን ለመቀጠል የተስማሙበትን የመጀመሪያ ቀን ስብሰባ ማካሄዳቸውን አምባሳደር ዲና ገልጸዋል። ከዚህ ቀደም ውይይቱ የተቋረጠበትን ምክንያት ደግሞ ያስታውሳሉ።
ኢትዮጵያ በውሃ ሙሌት ላይ ያቀረበችውን ፕሮፖዛል እናጥናው ጊዜ ወስደን እንየው ስላሉ ነው። በሱዳን በኩል ነበር ይሄ የተባለው። ግብጾችም ይህን ስለደገፉ እኛም ይሄ ክፋት የለውም ይሄት በሚል ጊዜ ተሰጣቸው። የተቋረጠ በዛ ምክንያት ነው። አሁን እሱን አይተው እንግዲህ ለመቀጠል ውይይቱን ለመቀጠል ከነበረበት ለመቀጠል ተስማምቶ ነው የመጡት ማለት ነው።
እስከ መቼ ይቀጥላል? አሁን እንግዲህ እንዳሉት ነገ ነው ጀመረው እና ለምን ያህል ቀን ይቀጥላል? የምታውቁት ነገር አለ? ያስቀመጣችሁት የጊዜ ሰሌዳ አለ?
ብዙ ጊዜ ውይይት ከተጀመረ በኋላ በቀን መወሰን ይከብዳል። ነገር ግን አሁን ቴንታቲቭ የተቀመጠው እስከ የሚቀጥለው አርብ ቀን እንግዲህ ከነገ ጀምሮ ማለት ነው። ሆፕፉሊ አለው ተስፋ እናደርጋለን። የውይይቱ ይቀጥላል። ከዚያ የሚደርሱበትን ነገር እናያለን ማለት ነው።
አስበውበት ከመጡ በኋላ የውሃ ሙሌቱን በተመለከተ የሰጡት ፍንጭ አለ? አሁን
ውይይቱ አልተገባም። ይሄ ወደ ውይይቱ ሲገባ እንግዲህ ተነጋግረውበት ተዋልተውበት የሚወሰን ነው። ምን አቋም ይዘው እንደመጡ ይሄ እንግዲህ ውይይቱ ውስጥ ሲገባ ነው። ትላንትና እንወያይ የሚል ብቻ ሳምንት ነው የነበረው። የውይይትን አስፈላጊነት ነው ያቀረቡት ሁሉም ወገኖች። እንግዲህ የደቡብ አፍሪካ ፕሮፖዛል ነበር በዋናነት። ይህንን ሶስቱም ወገኖች ተቀብለው ነው የተለያዩት። ነገ እንግዲህ ወደ ጉዳዮች ይገባል ማለት ነው። ለመናገሩ
ኢትዮጵያ ከዚህ ውይይት ምንድነው የምትጠብቀው?
በእውነት ይሄን ልጅነት በሰላም ማጠናቀቅ ነው። በሰላም ማጠናቀቅ ነው፣ በውይይት ማጠናቀቅ ነው። ሁሉም ተጠቃሚ የሚሆንበትን ሁልጊዜም ስንለው የነበረው አይነት ነው። ምንም አዲስ አቋም አይደለም። በተቻለ መጠን የታችኞቹን አገሮች የማይጎዳ እኛን ተጠቃሚ የሚያደርግ ስምምነት ነው።
በጣም አመሰግናለሁ ጊዜ ስጥልኝ አምባሳደር። እንግዲህ ምናልባት ውይይቱ ከተጀመረ በኋላ አንኳር ጉዳዮችን የተመለከተ መረጃ ልናገኝ እንችላለን። ለአሁኑ ግን ጊዜ ስጥልኝ።
አመሰግናለሁ። መልካም ቀን።
እሺ። አሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሚኒስትር አብይ አህመድ ገበታ ለሀገር የተሰኘው አዲስ ፕሮጀክት መጀመር በመጪዎቹ 30 ዓመታት አገሪቱን በአፍሪካ ህጉር በሃያልነት ከሚጠሩት የመጀመሪያዎቹ ሁለት ሀገሮች አንዷ እንድትሆን እንደሚሰራም ተናገሩ። ለኢትዮጵያውያንም ጥሪ ያቀረቡ ይለናል መለስካቸው አማሃ ከአዲስ አበባ ባጠናቀረው ዘገባ።
ጠቅላይ ሚኒስትሩ ትናንት ረፋዱ ላይ በጽህፈት ቤታቸው የሚገኝ አንድ ሰፊ አዳራሽ ጥቂት ወጣት ከፍተኛ ስራ ኃላፊዎች ያሏቸውን ሰብስበው የዕለቱን ስብሰባ ዓላማ መዘርዘር ጀምረዋል። አምና በዚሁ ተመሳሳይ የዓመቱ ክፋይ ገበታ ለሸገር ብለው ከእነዚሁ የስራ ኃላፊዎች ጋር የወሰኑትን አስታውሰዋል። እንደተባለው በሸገር ፕሮጀክት በአንድ ዓመት ጊዜ ውስጥ የተከናወነ ስራ ቆጥረው ዘርዝረዋል። የእንጦጦ መናፈሻ፣ የሸገር መናፈሻ፣ የአንድነት ፓርክ፣ በፍጥነት ስራ እየተከናወነ ያሉትን የመስቀል አደባባይ ስራ፣ የቦሌ ዓለም አቀፍ አውሮፕላን ማረፊያ እድሳትና የመሳሰሉትን አመልክተዋል። የዛሬው ደግሞ ከአዲስ አበባ ወጥቶ ለመላ ኢትዮጵያ የመጀመሪያው ተመሳሳይ ፕሮጀክት መሆኑ ነው።
አሁን የተሰባሰብንበት ዋናው ዓላማ አምና በዚህ ጊዜ ገበታ ለሸገር ብለን ሀብት ሰብስበን ውጤታማ ስራዎች መስራት ለቻል ዘንድሮ ገበታ ለሀገር ኦፊሻሊ ኮሚቴው ስራው የሚጀምርበት ቀን ዛሬ ይሆናል። የገበታ ለሀገር ዋነኛ ዓላማ የተለያዩ ባለድርሻ አካላት እውቀታቸውን፣ ገንዘባቸውንና ጉልበታቸውን አዋጥተው ከአዲስ አበባ አሻገር በክልል ከተሞች ለቱሪስት መስህብ የሚሆን የስራ ዕድል የሚፈጥር የኑሮ ዘያችን የሚያዘምን የሚያሻሽል አዳዲስ ስራዎች መስራት ይቻላል።
ዶክተር አብይ አህመድ በዚህ ንግግራቸው ኢትዮጵያን ማልማት የሚቻለው መንግስት በየአመቱ በሚመድበው በጀትና በመንግስት ስራ ብቻ እንደማይሆን በአጽንኦት ገልጸዋል። የዜጎች ኢትዮጵያውያን ቀጥተኛ ተሳትፎ የኢትዮጵያ ወዳጆች ድርሻ ከፍ ያለ ስፍራ አለው ይላሉ።
በመንግስት በጀት በተለመደው የመንግስት አሰራር ብቻ ኢትዮጵያ መቀየር አይቻልም። የመንግስት በጀት እንደተጠበቀ ሆኖ ያንን በጀት ሳንነካ ተጨማሪ ጊዜ፣ ተጨማሪ ጉልበት፣ ተጨማሪ ሀብት በማፍሰስ ህዝባችንን በማስተባበር በጀቱ የማይሸፍናቸውን አዳዲስ ስራዎች በመስራት የምንማርበት፣ እኛ የምንቀየርበት፣ አካባቢ የምንቀየርበት፣ ሀገር እንደሚቀየር እንደሚለወጥ የምናሳይበት፣ ብዙ ወጣቶች ለመፍጠር የሚነቃቁበትን አውድ መፍጠር ይቻላል።
በገበታ ለሀገር የተለያዩ የገቢ ማሰባሰቢያ ዘዴዎችን በመጠቀም እስከ 3 ቢሊዮን ብር ለማግኘት እቅድ እንዳለ የገለጹት ጠቅላይ ሚኒስትር ከዚህ ከፍ ያለውን አጋር አባላት ሊያበረክቱ እንደሚችሉ ካለው የተመክሮ ያላቸውን ጠንካራ ተስፋ ገልጸዋል። አክለውም በዚህ ፕሮጀክት ለማልማት በእቅድ የተያዙትን 3ቱን ስፍራዎች ይፋ አድርገዋል። በሶስት ክልሎች አንዳንድ ስፍራ ተመርጠዋል።
አንደኛው ጎርጎራ ነው። ጎርጎራ በጣና ሐይቅ የሚገኝ እጅግ ውብ የሆነ ቦታ፣ ጎንደርና ባህር ዳርን የሚያማክል ጎርጎራን በተወሰነ ደረጃ በማዘመን ወደ ጎንደር፣ ወደ ባህር ዳር የሚሄዱ ቱሪስቶች ተጨማሪ ማረፊያ እንዲኖራቸው የሚያስችል፣ ጣናን ከጥቃት ለመከላከል የሚፈልጉ ኃይሎችም በርቀት ሳይሆን በቅርበት የጣናን አጠቃላይ ስፋት እና ሁኔታ ለመገንዘብ እድል የሚያገኙበት፣ ተመራማሪዎች ለመመራመር የሚያርፉ ሰዎች ለማረፍ፣ የሚጽፉ ሰዎች ለመጻፍ፣ አሳቢያን ለማሰብ ምቹ የሆነ ከባቢ መፍጠር የሚያስችል በተፈጥሮ የተሰጠን አሁን የሰዎችን ተጨማሪ ጥረት የሚጠይቅ ቦታ ነው። ጎርጎራ አፈጣጠሩ በራሱ እጅግ ሳቢ የሆነ በተፈጥሮ ሁሉን ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል።
የሁለተኛው የልማት ስፍራ ኢላማ ወደ ኦሮሚያ ክልል ይወስደናል። በአካባቢው ብዙ የልማት እንቅስቃሴ ስለማይታይ በዚህ ውጤን ይህንን መስበር ይቻላል ያሉ ጠቅላይ ሚኒስትሩ
ወንጪ በምዕራብና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሐይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮውን እንዲያሻሽል እድል የሚሰጥ የተሰጡንን ጸጋዎች የማየት እና የማበልጸግ አቅማችንም ልምምዱን ከፍ የሚያደርግ በአምቦና በወሊሶ መካከል ያለ ቦታ ሆኖ ብዙም በልማት ለውጥ ካላመጡ የሀገራችን ከባቢዎች አንዱ በመሆኑ ይሄን እንደ ኢንትሪ ፖይንት ወስደን ብንሰራ አምቦንም ወሊሶንም አካባቢውን በጥቅሉ ለማንሳት እድል የሚሰጥ ስለሆነ እጅግ ማራኪም ቦታ በመሆኑ እዚህ ጋር ኢንቨስት የምናደርገው ማንኛውም ነገር ለሀገራችን በብዙ መልኩ የሚጠቅም ስለሆነ ሁለተኛው ምርጫችን ወንጪ ሆኗል።
ወደ ደቡብ ክልል ደግሞ ወረድ ብሎ የኮይሻ ፕሮጀክትን ይጠቅሳሉ።
ኮይሻ በኮንታ ወረዳ የሚገኝ ወላይታን ዳውሮን ከፕሮጀክት አንጻር ደግሞ ግቤ 3ን እና የኮይሻን ፕሮጀክት አስተሳስሮ የያዘ ቦታ ነው። በተፈጥሮ በጣም የበለጸገ በዚያው ስፍራ እጅግ ትልቅ የሚባል ናሽናል ፓርክ ያለው ተራራማ እንዲሁም በግድቡ የሚገኝ ውሃ የኦሞን ተፋሰስ የያዘ በርካታ ዞኖችን ይዞ ለመነሳት የሚያስችል ኮይሻ ጀምረን ወደ ታች ኦሞን ተከትለን እስከ ጂንካ ድረስ ባለው ሰፋፊ ልማቶች ማካሄድ የሚያስችል አካባቢውን ሰብሰብ አድርጎ የሚያነሳ የኑሮ ዘይቤን የሚያሻሽል እና በተፈጥሮ ያሉን ጸጋዎች ለመጠቀም እድል የሚሰጥ ቦታ ነው።
የቦታ ለሀገር ፕሮጀክት የመነሻውና በጣም ትንሹ ክፍል ላይ ሲሉ ጠቅላይ ሚኒስትር አብይ ያክላሉ። አሁን ባለው ውሱን ሀብት ውሱን ማስፈጸም አቅም ለጊዜው የሚቻለው ይሄ ብቻ ስለሆነ እንጂ አክሱም፣ ጎንደር፣ ሶፍመር፣ ላሊበላና ከፋ ለቁጥር የሚታክቱ ሌሎችም የልማት ማዕከሎች እንደሚቀጥሉ አመልክተዋል። የዚህ ሁሉ ማጠንጠኛና ሙን ሾት የሀገሪቱ ፕሮጀክት ማለትም የሀገሪቱ እጅግ ከፍ ያለ በጣም አስቸጋሪ ፕሮጀክት ነው ያሉትንም እንዲህ ገልጸውታል።
በ2050 የዛሬ 30 ዓመት ኢትዮጵያ በአፍሪካ ውስጥ ካሉ ሁለት ሀያላን ሀገራት በኢኮኖሚውም በወታደራዊም በዲፕሎማሲውም ሁለት ሀያላን ሀገራት አንዷ መሆን አለባት ነው። በዓለም ስማቸው ከሚጠራ ከ20 ያነሱ ሀገሮች አንዷ መሆን አለባት። እንችላለን። 30 ዓመት ቻይናን ቀይሯል። 30 ዓመት ኮሪያን ቀይሯል። 30 ዓመት ጃፓን ቀይሯል። እኛ መቀየር ስለምንችል በ2050 በፈረንጆች የዛሬ 30 ዓመት ቢያንስ በአፍሪካ ሁለት ሀያል ሲጠሩ አንዱ ሀገር መሆን አለባት። ለዚህ ዝርዝር እቅድ ተዘጋጅቷል። በየጊዜው እየተነተን የምንሄድበት ጉዳይ ቢሆንም ይህንን ቪዥን ማሳካት አለብን። የዛሬ 10 ዓመት በ2030 በአፍሪካ ውስጥ ካሉ ከ5 ጠንካራ ኢኮኖሚ ካላቸው ድህነትን ከተዋጉ ራሳቸውን ለመለወጥ ብቃት ካላቸው ሀገሮች አንዷ ኢትዮጵያ መሆን አለባት። ይሄን ማሳካት አለብን። ይሄ የሚሳካው በጀመርነው መንገድ ነው።
በመጨረሻም በረቱ የተሰበሰበ አብይ ኮሚቴ ለሶስት ተከፍሎ ሶስቱም ፕሮጀክቶች እንደሚመራ ገልጸው በየጊዜው ይጠቅላል ተብሎ የተገለጸው እቅድ እንደሚዘረዘር ተናግረዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የትግራይ ክልላዊ መንግስት ምርጫ አደርጋለሁ በሚል ሰበብ ወከባና እንግልት እየፈጸመብን ነው ሲሉ የወልቃይትና የጠገዴ ነዋሪዎች አቤቱታ አሰምተዋል። የክልሉ መንግስት እድሜያቸው ከ15 እስከ 17 ያሉ ህጻናትን በግዳጅ ለጦርነት እየመለመለ ጎልማሶችን ደግሞ ለሰራዊቱ ድጋፍ የሚሆን ገንዘብና እህል አምጡ እያለ ያስጨንቃል የሚሉት ስሞታ አቅራቢዎች ፌዴራል መንግስቱ ይድረስልን ሲሉ ጥሪ አሰምተዋል። የአማራ ብልጽግና ፓርቲ በወልቃይት ህዝብ ላይ የደረሰ ነው ያለውን ጥቃት ለማስቆም ፌዴራል መንግስቱ ጣልቃ መግባት አለበት ብሏል። የትግራይ ክልላዊ መንግስት ለአሜሪካ ድምጽ በሰጠው ምላሽ እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስተባብሏል። አስቴር ምስጋናው ዝርዝሩን ይዛለች።
ስማቸው እንዲጠቀስ ያልፈለጉ የወልቃይት ነዋሪ ህወሓት ክልላዊ ምርጫ ለማድረግ በመዘጋጀቱ በአካባቢው ነዋሪዎች ላይ አፈና እያካሄደ መሆኑን ከተናገሩት አንዱ ናቸው።
ፌደራል ደረጃ ባለው ወረርሽኝ መሰረት ምርጫ አይደረግም ተብሏል። እሰየው ብለናል እኛ አማራ ነች እንዴ? አስፈላጊ ኮሚቴውን ይደግፍ አማራ ነች እንዴ? ወይም ደግሞ የብልጽግና ፓርቲ እደግፋለሁ እንዲል አካል ካለ ከዚህ ቦታ ለቆ ይውጣ የተባለባቸው ተወልደን ባደግንበት ሀገር ለቀን እንድንወጣ ከሌላ ቦታ በመጡ ሰዎች ማስፈራሪያ ተዛቻ እየደረሰበት ነው። ለምሳሌ ለስራ ብሎ የወጣ ከወልቃይት ወደ ሆራ ሄደ አንድ ባለሀብት ከነበረ ከወልቃይት ሌሊት አስረውታል። ባልታወቀ ምክንያት ፖሊሶች አልጋ ተያይዘበት ሆቴል ትፈለጋለህ ተብሎ እንደታሰረ ነው። አሁን የት እንደደረሰ ምን እንደሆነ እታቀው ነገር የለም። ማፈራ ውስጥ ነን ያለ ነው። እዚህ ያለው ሁኔታ በጣም አስቸጋሪ ነው። እውነት ለዚች ሀገር አጥንታችን ከስክሳን ደማችን አፍሰሳን መከላከያ ሰራዊት የገነባ ሰዎች ነን፣ ግን እንዴት አይደርስልንም? የፌዴራል መንግስት አይደርስልንም?
እኒሁ አስተያየት ሰጭ እንደሚናገሩት ከ15-17 የእድሜ ክልል ውስጥ ያሉ ታዳጊዎችን ሳይቀር በግዳጅ ለጦርነት እያዘጋጀ ነው።
ልመናው እየተደረገ ያለ አማኝ አባሎች ናቸው በሚባሉ ወይም ደግሞ ለመንግስት ስራ በተሰማሩ ሰዎች ቤት ለቤት እየዞሩ በየቀበሌው ከ15-17 እድሜ ያለው ስራ ይመዘገባል። እንዲሁም ከ18 በላይ ያለው ደግሞ በሌላ ጥብስ እንዲመዘገብ እየተደረገ ነው። ይሄ ለምን እንደሆነ እኛ ራሱ ግራ ገብቶናል። እውነት መርመት አቅቶን አይደለም፣ ግን ይሄን ለምን አስበውት እንደሆነ ደስራቸው በዋናነት የሚያውቁት መዝግቦ ሂዷል።
የጠገዴ ማክሰኝት ገበያ ነዋሪ ነኝ ያሉት አቶ ሰጠኝ ነጋ ተመሳሳይ እንግልት እንደደረሰባቸው ተናግረዋል።
በተለያየ መንገድ አንተ ነፍሰኛ ነህ፣ አንተ ትምክህተኛ ነህ፣ አንተ የወልቃይት ጠገዴ አስመላሽ ኮሚቴ አባል ነህ፣ አንተ የለውጥ ደጋፊ ብልጽግና አባል ነህ በሚል እንዳለ ማህበረሰቡ በጥናት መሰረት በተለያየ መዋቅር ደረጃጀት ዘርግተው እስከ እያንዳንዱ ግለሰብ ህጻናት ሳይቀር መረጃ በመሰብሰብ ከማህበረሰቡ በከባድ ጫና ውስጥ እና እንግልት ነው ያለው። ምርጫም እናደርጋለን። ማንም ሰው ቤት ለቤት እየተዞረ ያው ምርጫው ምን አይነት ምርጫ እንደሚያደርጉት አይታወቅም። ስም ዝርዝሩን እዛ አካባቢ የተወለደ በግብርና ባለሙያም በጤና ባለሙያም በማሰማራት ስም ዝርዝሩን ብቻ አምጡልን፣ ከዛ መለስ ያለው ችግር የለውም ካርዱ ራሳቸው ሞልተው ራሳቸው ሊመርጡት መረጠ ለማለት ፈልገው ይመስለኛል። እንቅስቃሴ እየተደረገ የሚቃወማቸው ሰዎችም ያው እያሰሩ እያሳደዱ ነው ያለው። አሁን በቅርብ ጊዜ ከ17 ሐምሌ ጀምሮ በተለይ እስካሁን ባለው ከባድ በዘመቻ መልክ በወልቃይትም በጠገዴም በቃፍታም ስርዓትና የመግፈፍ እንቅስቃሴ ነው ያለው። ለምሳሌ ያክል አሁን በማክሰኞ ገበያ ጌታሁን ጥላሁን የሚባል ወስለገሰ ጋንሽ አካባቢ ገብርኤላዊ ደረጃው ያዘዘው የተባሉ ባለ ሀብቶችና ወጣቶች በቁጥጥር ስር አድርገዋቸዋል። ብዙዎችም በዚህ ሳምንት ከፖሊስ አባላትም ከወረዳ አመራርም ያን ጉዳይ ከመታፈን በሌሊት በጨለማ በህዝቡ ትብብር መለጡም አሉ። ፌዴራል መንግስቱን ይህን ተገንዝቦ አፋጣኝ መልስ ቢሰጥና መከላከያ ሰራዊትን ከጥፋት ቢታደገው የፌዴራል መንግስቱ አፋጣኝ መልስ ቢሰጥና ለህብረተሰቡ ቢታደግ የሚል ሀሳብ ነው ያለ።
እኚህ አስተያየት ሰጭ እንደሚሉት በግዳጅ የገንዘብና የምግብ መዋጮ አምጡ እየተባለ በመሆኑ የፌዴራል መንግስቱ ሊታደጋቸው ይገባል ባይ ናቸው።
ኮሾሮ ለስንቅ የሚሆን ድጋፍ ሊዘጋጅ በጫናም ቅስቀሳ እያደረጉ ናቸው። ብርም አዋጡ ይላሉ። በበጋ ጀምሮ በተለይ ለታጣቂው የግድ መነሻ ከ100 ብር በላይ ታወጣለህ ለጸጥታ ማጠናከሪያ ለቀለብ ለምናምን እየተባለ አሁን ደግሞ ደረቅ እንጀራ እንዲዘጋጅ።
የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው ህዝቡ በከፍተኛ ስቃይ ውስጥ መሆኑን ለፌዴራል መንግስት በተደጋጋሚ መግለጻቸውን ይናገራሉ።
በአካባቢ ያለው ወከባ ከምርጫ ተከትሎ አንድ ሀገር ያለ መንግስት እያለ ለዚህ ማህበረሰብ እንዴት መንግስት ይደርስለትም? ህወሓት ከዚያ በፊት በብቸኝነት ይዞ ያን ማህበረሰብ ያጠፋው እንዳይበቃ አሁን ደግሞ መንግስት ባለን ሰዓት እኛ ማንነት በመጠየቃችን ምክንያት ይህን ማህበረሰብ እየተለየ እንዴት አሁንም ሊገደል ይችላል? ምርጫ መሰረት ተደርጎ ምርጫ የሚቃወሙ ናቸው ብልጽግና የሚደግፉ ናቸው በሚል የወልቃይት ጠገዴ ወሰን ማንነት ደጋፊዎች ናቸው በሚል ምክንያት እንዴት አሁንም ሊታሰሩ ሊገደሉ ይችላሉ? እንዲሁ እኛም ለመንግስትም ለተለያዩ ተቋማትን በደብዳቤ አስገብተናል ሳምንቱ። ስለዚህ አሁንም ይህን ነገር አልቆመም፣ መከላከያም መግባት ይገባዋል በሚል ሰላምና ደህንነት ቢሮም አስገብተናል፣ ለመከላከያ ሚኒስትርም ደብዳቤ አስገብተናል። ህወሓት አሁንም የሚለው ያለ መከላከያ ያድናችሁ፣ አስገቡ ደብዳቤያችሁም ሰምተናል አስገባችሁ፣ ስለዚህ ማንንም ሊያድናቸው አይችልም በሚል ማህበረሰቡ አሁንም ብዙ ሰዎች
ክልል ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ አገኘው ተሻገር ሰሞኑን በሰጡት መግለጫ ህወሓት በወልቃይትና በጠገዴ ህዝቦች ላይ እያደረሰ ያለውን ግፍ ማስቆም የፌዴራል መንግስቱ ኃላፊነት ነው ብለዋል።
ወልቃይትና ወልቃይት ህዝቦች ውጫውን አልደግፍም በማለታቸው እየተሰደዱ ተፈናቃዮች እያስተናገዱ ነው። በአሁኑ ሰዓት ይህን የፌዴራል መንግስት ጣልቃ ገብቶ ማስተካከል መቻል አለበት። ከዛዎች የትግራይ ክልል ማርጫ ስራ አካሄደ ሁሉ ያንተነት እኛ ከትግራይ ህዝብ ጋር አብረን በሰላም መኖር ነው የምንፈልገው። የትግራይ ህዝብ ወንድማችን ነው። እኛም ሆነ ቲፒኤልኤፍ የአማራንና የትግራይን ህዝብ ልንነጣጥለው አንችልም። በባህል በወግ በደም በሃይማኖት የተሳሰረ ህዝብ ነው፣ ልናዋጋው አንችልም።
የትግራይ ክልላዊ መንግስት የቀረቡበትን ውንጀላዎች ሁሉ አስተባብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሊያ ካሳ ለአሜሪካ ድምጽ ሲናገሩ በአካባቢው ምንም አይነት የተለየ ነገር እንደሌለ ነው ያብራሩት።
በዚህ ምርጫው የማንም ይህም አይደለም የህዝቡ ውሳኔ ነው እና ስለዚያ በምርጫ ዙሪያ ላይ ጫና እየደረሰብን ነው የሚል አካል በትግራይ ክልል ይኖራል ብሎ መገመት በጣም አስቸጋሪ ነው። እነዚህ የወሰንና የማንነት ጥያቄ ያለው በትግራይ ክልል ላይ ያለ የወልቃይትና ራያ አካባቢዎች ነዋሪዎች እንደዛ ምት ጥያቄዎች እንደሌለባቸው በተደጋጋሚ ተናግረናል። ምክንያቱም የማንነታቸው በተግባር በመስዋዕትነታቸው በትግላቸው አረጋግጦ ተመልሶላቸው ያደሩ ጥያቄዎች ስለሆኑ ማለት ነው። እነዚህ ጥያቄዎች ከማንም የነሱ የሚለውን ነገር ግን ማንም ኃላፊነት የማይሰማቸው የህዝብ ጥቅም የማያስቀድሙ ዋነኛ መሬትና በተለያዩ ቁርቁስ ውስጥ ገብቶ የትግራይ ህዝብና የተለያዩ ትግራይ ህዝብ አካባቢ የሚኖሩ የተለያዩ የክልል ህዝቦች ጋር ግጭት እንዲፈጠር ወደ አላስፈላጊ የውከትና ግርግር እንዲገቡ ፍላጎት ካላቸው አካላት ካልሆነ በስተቀር ህዝቡ
በግዳጅ ለጦርነት ይመለመላሉ ስለተባሉ ታዳጊዎችና ስለ መዋጮም ተከታዩን ብለዋል ወይዘሮ ሊያ።
በጸጥታ መዋቅራችን የተለያዩ የድጋፍ እንትኖች አሁን የተጀመረ አይደለም። ከዚህ ቀደምም የተለያዩ ምራታዊ ባለሀብቶች፣ ወጣቶች፣ ሴቶች፣ የተለያዩ አደረጃጀቶች እነዚህ የጸጥታ መዋቅሩን እንዲጠናከርና ህዝቡ ይበልጥ ጸጥታውን እንዲከበርለትና እንዲያስከበርለት ስለሚፈልግ ካለው ጽኑ አቋም የተነሳ ካልሆነ በስተቀር ሌላ ፍላጎት እንዳልሆነ መገንዘብ ተገቢ ይመስለኛል።
በጉዳዩ ዙሪያ ከፌዴራል መንግስቱ ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ እመለስበታለሁ። የወልቃይት ጠገዴ የወሰንና የማንነት ጥያቄ መነሳት የጀመረው ገና ከኢህአዴግ ውልደት ጊዜ ጀምሮ መሆኑን ያነጋገርኳቸው ነዋሪዎች ይጠቅሳሉ። ህወሓት እንዲህ እንዳሁኑ የማዕከላዊ መንግስት ስልጣኑ ከማጣቱ በፊት ጥያቄውን ለማፈን በወልቃይት ጠገዴ ተወላጆች ላይ ከፍተኛ የሰብአዊ መብት ጥሰት ማድረሱንም ያስታውሳሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.home.mobi ላይም ስርጭቶቻችንን ታገኛላችሁ። እስከ ምሽቱ 4 ሰዓት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ጋዜጠኛ ነው የተባለ የሚዘገብለት በእስር ላይ የሚገኘው ኬንያዊ ያሲን ጁማ የተያዘው በአቶ ጃዋር መሐመድ መኖሪያ ቤት እንደሆነና ሙያውም ጋዜጠኝነት እንዳልሆነ አቃቤ ሕግ አስታወቀ። የተጠርጣሪው ጠበቃም ደንበኛቸው ለፍርድ ቤት የሰጠውን ቃል ጠቅሰው አቶ ያሲን የኢንፎርሜሽን ቴክኖሎጂ ባለሙያ እንደሆነ ለቪኦኤ ገልጸዋል። ከእስር እንዲፈታም ጠቅላይ አቃቤ ሕግ መወሰኑ ታውቋል። መለስካቸው አመሃ ዝርዝር ዘገባ አለው።
ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ በተፈጠረው ሁኔታና በደረሰው ጉዳት እጃቸው ያለበት በማለት ፖሊስ በጥርጣሬ ከያዛቸው ሰዎች መካከል ኬንያዊው ያሲን ጁማ አንዱ ነው። ተጠርጣሪውን በተመለከተ የሚወጡት የመገናኛ ብዙሃን ዘገባዎች የሚያሳዩት ኬንያዊው ከጋዜጠኞች ጋር በመስራት ላይ እንዳለ እንደተያዘ፣ መንግስትን የሚቃወሙ ሰልፎች ሲዘግብ በፖሊስ አላግባብ እንደተያዘ ነበረ። ይሁንና ተጠርጣሪው ራሱ በጠበቃው ለአቶ ከድር ቡሎ ለፍርድ ቤት እንዲያስረዱለት በጽሁፍ የሰጣቸውን ቃል ለቪኦኤ በንባብ ሰጥተዋል።
commissioned by the Prime Minister. It is about e-learning for secondary school. ወደ ኢትዮጵያ የመጣሁት ፊልም ዶክመንተሪ ሰራተኛ ሆኜ ነው። በጠቅላይ ሚኒስትሩ የተደገፈው ፕሮጀክት ማለትም በኦሮሚያ ሁለተኛ ደረጃ ትምህርት ቤት የሚደረገውን የኦንላይን ትምህርት አሰጣጥ ለመቅረጽ ነው። ያ ዶክመንተሪ በኦቢኤን በኦዳ የሚታይ ነው።
ኬንያዊ ያሲን ጁማ ወጣቱ ጋር መሐመድ መኖሪያ ቤት የሄደበት ጊዜና ምክንያቱ እስከዛሬ ይዘገብ የነበረውን የሚያፈርስ ይመስላል።
To make an interview which was sought by the Human Rights Watch and
ወደ ጆዋር መሐመድ ቤት የሄድኩት ኢንተርቪው ላደርገው ነው። ይህ በአምነስቲ ኢንተርናሽናል በሂውማን ራይት ዋችም ተገልጿል። ከዚያ ከሶስት ቀን በኋላ ነው የታሰርኩት።
ተጠርጣሪ ያሲን ጁማ ሆነ ተበቃዋቱ ከብር በእጅጉ የሚካሄዱት ድርጊት ግን ፖሊስ በጠረጠረበት የወንጀል ድርጊት ፍርድ ቤት ካቀረበ በኋላ እና በተሰጠው ምርመራ ጊዜ የሰራውን ስራ ለፍርድ ቤቱ አቅርቦት ፍርድ ቤቱ በተጠርጣሪ ያስ መብት ተከብሮ እንዲፈታ ትእዛዝ ሰጥቶታል። ፖሊስ አልፈታም ማለት ነው። ቪኦኤ ይህን በተመለከተ በጠቅላይ አቃቢ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋን ጠይቋቸው ነበረ።
ጥቆማ ደርሶን ስላሰጠንበታል። ፈታ ብለናቸው በራሳችን በኩል ዓለም አቀፍ ድርጅቶች በኩል ጥያቄ ሲቀርብልን ማየት ነበረብን አለ ወይ በዚህ አይነት ውሳኔ የተወሰነና ያልተፈጸመ የሚል እኛ እየ ነው። ፌደራል ፖሊስ በጠየቀው መዝገብ ላይ በዋስ ተለቆ ከዛ ከለቀቁት በኋላ ሌላ አዲስ አበባ ፖሊስ ፈልጋለ ብሎ ቁጥጥር ስር መዋሉን አይተናል። በፌደራል ፖሊስ መዝገብ ላይ ጋዜጠኛ በሚል አይታወቅም። ሲጀመር የአይጂ ባለሙያ ነኝ ብሎ ያስመዘገበው ሌላው ጋዜጠኛ ነው እያለ ይዘግባል። እሱ ለራሱ ለመርማሪው አካል የሰጠው ጋዜጠኛ ነኝ ብሎ ቃሉን አልሰጠም። የአይጂ ባለሙያ ነኝ ብሎ ነው ቃሉን የሰጠው። ሲያዝም ጭምር አውቀዋለሁ። በአጋጣሚ ከአቶ ጀዋር ቤት ሲያዝ የአይጂ ባለሙያ ነኝ ብሎ ነው። አካል ግን በአጋጣሚ ብርበራው ላይ ነበር። በዛ ቤት ውስጥ ከሳተላይት እቃዎች ጋር በተገናኘ የሚጠረጠሩ ነገሮች ስለነበሩ ያንን አሲስት ያደርጋል ተብሎ ነው ቁጥጥር ስር የዋለው። ጋዜጠኝነቱ ኋላ ላይ ይመጣ ነው። ለመደበቅ እንደፈለገ ያው እሱ ነው የሚያውቀው። ግን ይሄ ጥቆማ ከደረሰን በኋላ እንዲለቀቀቀ ሲሰጥ በኮቪድ ተደርድሮ ነው ያለ። ኮቪድ የት ነው ወጥቶ የሚቆየው የሚለው ከኤምባሲ ጋር ድርድር ተደርጎ እንባሱ
እንዲያመቻችለት እና እንዲደቁ ተቀጠል ስቷል። አቶ ፍቃዱ ጸጋ ስለተጠርጣሪ ሙያ ጋዜጠኛ መሆኑ ወይም አለመሆኑ የሚያስረዳ ምስክር በእጃቸው ይኖር እንደሆነም ጠይቄያቸዋለሁ።
እኛ ጋር የነገረ መጀመሪያ ስንይዘው ከተሳሳትኩን ኦዳ ኦሮሞ ዴቨሎፕመንት አሶሲዬሽን ነው ያመጣኝ። አይቲ ባለሙያ ነኝ የሚል ነገር አነሳ። ትምህርት ቤቶች ላይ አንዳንድ የአይቲ ዝርጋታዎች የሚሰሩባቸው ቦታዎች ላይ ገዝደው የሚል ነገር ነበር ያነሳው። ከሚል ቦታ ተገኘ ሰውዬ እዛ ቤት ውስጥ ይሰራል የተባሉ ከአይቲ ጋር የሚገናኙ ከቴክኖሎጂ ስራዎች ጋር የሚገናኙ ወንጀል ስራዎች ጥርጥር ስለነበረ እሱም እጅ ይኖርበት ይሆናል።
ያሲን ጁማ በእርግጥ በጋዜጠኝነት ሙያ በኢትዮጵያ ውስጥ ሰርተው ለማወቅ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተርን ዶክተር ጌታቸው ድንቁን አናግረናል።
ይህን ሰው በተመለከተ እኛም ማጣራት አድርገን ነበር። ጋዜጠኛ ነው የሚለውን ከመገናኛ ብዙሀን ዘገባዎች እንደሰማን ሀገር ጋዜጠኞች እኛ ጋር አክሬዲቴሽን የእውቅና ምዝገባ ይደረግላቸዋል። ከዛም ደግሞ ጊዜያዊ ማረጋገጥ የሚሰጣቸው እኛ ጋር ነው እና እንደዛ ሆኖ እንደሆነ ብለን ማጣራት አድርገን በየትኛውም ጊዜ ያሲን ጁማ የተባለው ሰው በጋዜጠኝነት ተመዝግቦ አይገኝም በእኛ መስሪያ ቤት።
ታዲያ ማንኛውም ጋዜጠኛ በሙያው ለስራ በዚህ ሀገር ውስጥ ሲሰማራ ከእናንተ መስሪያ ቤት የግድ ፍቃድ ማግኘት አለበት?
አዎ፣ ሂደቶች አሉት፣ የቅደም ተከተሎች አሉት። በውጭ ጉዳይ በኩል መጥቶ ውጭ ሀገር ጋዜጠኛ ሆኖ እየሰራ እንደሆነ ጋዜጠኛው ከመጣበት ሀገር ካለ የኤምባሲ የእኛ ኤምባሲ ለውጭ ጉዳይ የሚላክ መልእክት አለ፣ ደብዳቤ እዛ ላይ ተመስርቶ ውጭ ጉዳይ ደግሞ ለእኛ ይልክልናል እና እሱን ሁሉ ማጣራት ካለፈ በኋላ እኛ ጋር ሲደርስ በጋዜጠኝነት እውቅና ሰጠነው የጊዜ የስራ ፈቃድ መታወቂያ እንሰጠዋለን እና ይሄ ሰው በየትኛውም የዚህ አይነት ሂደት ውስጥ ያለፈ አይደለም።
ስለዚህ ለየትኛው መገናኛ ብዙሀን ድርጅት እንደሚሰራም አታውቁም ማለት ነው? በዚህ አይነት
ለየትኛው መገናኛ ብዙሀን ድርጅት እንደሚሰራም አናውቅም። እዚህ ሀገር ከገባ በኋላ የጋዜጠኝነት ስራ ሙከራ አድርጎ ከነበረም እንኳን ስለመሆኑ ምንም መረጃ የለኝም፣ ግን ከነበረም እንኳን ህገ ወጥ ነው የሚሆነው ማለት ነው።
ሲፒጄ የተባለው ለጋዜጠኞች መብት የቆመ ድርጅት ያሲን ጁማ የኢትዮጵያ መንግስት የጋዜጠኛ ስራውን ሲያከናውን እንዳሰሩና ከፍርድ ቤት ትእዛዝ ውጭ አሁንም በስር እንደያዘው በማተት በአስቸኳይ እንዲፈታው ጠይቋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ያሲን ጁማን እንዴት ወደ አቶ ጀዋር መሐመድ ቤት እንደላኩት በሌላ ዝግጅት ለማቅረብ እንሞክራለን። መልስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸው አመሃን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ምክንያት አልሆንን በሚል መሪ ቃል የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል የንቅናቄ ዘመቻ ጀምረዋል። በዚህ ዘመቻ በአገር አቀፍ ደረጃ 200 ሺህ ሰዎችን ለመመርመር የተያዘውን ግን ለማሳካት ክልሎች የየራሳቸውን ግብ አስቀምጠው የተንቀሳቀሱ ናቸው። በአገር አቀፍ ደረጃ ከነሐሴ 1 ጀምሮ እየተካሄደ የሚገኘውን የማህበረሰብ አቀፍ ንቅናቄና ምርመራ በሶማሌ ክልልና በሐረሪ ክልል ነሐሴ 6፣ በድሬዳዋ አስተዳደር ደግሞ ነሐሴ 8 ቀን ተጀምሯል። አዲስ ቸኮል ተጨማሪ አለው።
በኮምቦልቻ ኢንዱስትሪያል ፓርክ በኮንስትራክሽንና በካልስ ምርት ውስጥ የተሰማሩት 58 ሰዎች በወሎ ዩኒቨርሲቲ ኮምቦልቻ ካምፓስ ለይቶ ማቆያ ውስጥ ከገቡ ዛሬ 14ኛ ቀናቸው ነው። ግለሰቦቹ ለአሜሪካ ድምጽ ሬዲዮ ባደረሱት ቅሬታ ቫይረሱ አለበት የተባለው ቻይናዊ አገግሞ ወደ ስራ ሲመለስ ቫይረሱ የሌለብን እኛ ግን አላግባብ በለይቶ ማቆያ ውስጥ እንድንቆይ ተደርገናል ይላሉ።
እና ተጠርጣሪዎች ነን። ተገኘበት የተባለ አካል ቻይና ነው። በአሁኑ ሰዓት ስራ ጀምሮ ይገኛል። ነጻነት ተብሎ እኛ በሰባተኛ ቀና ምናፈተነበ ወሰረኛ ቀና ማመቸልን ንጅት ሲነግላቸው ነው። ምንም የተገኘበት አካል የለም። 56 ሰው እዚህ ቦታ ላይ የሚገኛለ እና በ13ኛ ቀናችን ሁለተኛ ሳምፕል እየወሰዱ ነው። ንጅት ያልተገኘበት አካል መውጣት ያለበት በሰባት ቀን ውስጥ ነው። መቋረጥ ሁኔታ ሲሆን 14 ቀን ከዛም በላይ ልንቆይ የሚገባው።
እንደ ቅሬታ አቅራቢዎቹ ናሙናቸው ተወስዶ ነጻ መሆናቸው ቢረጋገጥም አሁንም ከለይቶ ማቆያ አልወጡም። አላግባብ መቆይታቸው ለስነ ልቦናና ጤና ችግር እንደዳረጋቸው አስተያየታቸው ላይ አካል ተዋል።
እንቅልፍ እንኳን ተኝተን አናውቅም። የኛ ጊዜ ስምለ የሚያማቸው ልጆች አሉ፣ ነፍሰ ጡሮች አሉ፣ ልጆች ያላቸው አሉ። በጣም ስለሚጨናነቁ ከመጨናነቃቸው የተነሳ በጣም ይወድቃሉ ማለት ነው። በቀን 5-6 ልጅ ይወድቃል ሲጮሁ ነው የሚያድሩ።
በሌላ በኩል ወደ ለይቶ ማቆያ መግባታቸውን ተከትሎ ቤተሰቦቻቸው ከስራ የተቀነሱባቸው እንዳሉ አመልክተዋል። መንግስትና ግለሰብ የቤት ኪራይ በቀነሱባት ሀገር ላይ ሰራተኛን ከሚተዳደርበት ስራ ማፈናቀል ሰብአዊነት የጎደለው ተግባር ነው ሲሉ ተችተዋል። የዚህ ሰለባ ሆኛለሁ የሚሉ አስተያየት ሰጪ ይህ ወደ ለይቶ ማቆያ መግባት እንደተሰማ እናቴና እህቴ እናንተም ከሷ ጋር ግንኙነት ይኖራችኋል በሚል ጥርጣሬ ብቻ ከስራ ተባረዋል ይላሉ።
እናቴና ሲሰረን ከስራ ቦታ ምን በኮሮና ምክንያት ተጠርጥረሻል እና ዝግጅት ስለተጠረጠረ ከስራ ቦታ አገኙን ብለዋቸው አስለቀቃቸዋል።
ከየት የስራ ቦታ?
ከምጭ ቆሎ ከክሬቸር ቦታ።
በግል ስራ ነበር ተሰማርተው የነበሩት? ቤተሰቦ ከስራ በመታገዳቸው ያጋጠሞት ችግር ምንድን ነው?
አሁን ዝም ብሎ ነው የተቀመጡት። ደሞዝም አይታሰብላቸውም። ዝም ብሎ ነው የተቀመጡት።
ቀሪዎቹን ከስራ ልንባረር እንችላለን የሚል ስጋት እንዳለባት
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ሲዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። በተከታዩ ዝግጅት ወደ ወሎ እንሰዳችሁ። ለኮሮና ቫይረስ ከተጋለጡ የኮምቦልቻ ኢንዱስትሪያል ፓርክ ሰራተኞች ጋር ንክኪ ነበራችሁ ተብለው ወደ ወሎ ዩኒቨርሲቲ ኮምቦልቻ ግቢ ለይቶ ማቆያ እንዲገቡ የተደረጉ 58 ሰዎች አላግባብ ለረጅም ቀናት እንድንቆይ ተደርገናል የሚል ቅሬታ እያሰሙ ነው። ቫይረሱ ተገኝቶበታል የተባለው ሰው አገግሞ ወደ ስራ ሲመለስ እኛ ግን ባለንበት እንድንቆይ መደረጉ ለስነ ልቦናና ኢኮኖሚያዊ ችግር እየዳረገን ነው ብለዋል አቤቱታ አቅራቢዎቹ። የኮምቦልቻ ጤና ጽህፈት ቤት ግን አገራዊውን መመሪያና ደንብ መሰረት አድርጎ እየሰራ መሆኑን አስታውቋል። መስፍን አራጌ ዝርዝር ዘገባ አለው።
በኮምቦልቻ ኢንዱስትሪያል ፓርክ በኮንስትራክሽን እና በካልስ ምርት ውስጥ የተሰማሩት 58 ሰዎች በወሎ ዩኒቨርሲቲ ኮምቦልቻ ካምፓስ ለይቶ ማቆያ ውስጥ ከገቡ ዛሬ 14ኛ ቀናቸው ነው። ግለሰቦቹ ለአሜሪካ ድምጽ ሬዲዮ ባደረሱት ቀረታ ቫይረሱ አለበት የተባለው ቻይናዊ አገግሞ ወደ ስራ ሲመለስ ቫይረሱ የሌለብን እኛ ግን አላግባብ በለይቶ ማቆያ ውስጥ እንድንቆይ ተደርገናል ይላሉ።
እኛ ተጠርጣሪዎች ነን። ተገኘበት የተባለ አካል ቻይና ነው። በአሁኑ ሰዓት ስራ ጀምሮ ይገኛል ነጻነት ተብሎ እኛ ሰባተኛ ቀና ምናሰተነበ ወስረኛ ቀና ምናምችልን ንጊት ነብላችንም ምንም የተገኘበት አካል የለም። 56 ሰው እዚህ ቦታ ላይ የሚገኛለ እና 13ኛ ቀናችን ሁለተኛ ሳምፕል እየወሰዱ ነው። ንጊት የሆነ ያልተገኘበት አካል መውጣት ያለበት በሰባት ቀን ውስጥ ነው። የሚያቋረጥ ሁኔታ ሲሆን 14 ቀን ከዛም በላይ ልንቆይ የሚገባው።
እንደ ቅሬታ አቅራቢዎቹ ናሙናቸው ተወስዶ ነጻ መሆናቸው ቢረጋገጥም አሁንም ከለይቶ ማቆያ አልወጡም። አላግባብ መቆይታቸው ለስነ ልቦናና ጤና ችግር እንደዳረጋቸው አስተያየታቸው ላይ አካተ ተዋል።
እንቅልፍ እንኳን ተኝተን አናውቅም። እኛ ጊዜ ስንለ የሚያማቸው ልጆች አሉ፣ ነፍሰ ጡሮች አሉ፣ ልጆች አላቸው አሉ። በጣም ስለሚጨናነቁ ከመጨናነቃቸው የተነሳ በጣም ይወድቃሉ ማለት ነው። በቀን 5-6 ልጅ ይወድቃል ሲጮሁ ነው የሚያድሩ።
በሌላ በኩል ወደ ለይቶ ማቆያ መግባታቸውን ተከትሎ ቤተሰቦቻቸው ከስራ የተቀነሱባቸው እንዳሉ አመልክተዋል። መንግስትና ግለሰብ የቤት ኪራይ በቀነሱባት ሀገር ላይ ሰራተኛን ከሚተዳደርበት ስራ ማፈናቀል ሰብአዊነት የጎደለው ተግባር ነው ሲሉ ተችተዋል። የዚህ ሰለባ ሆኛለሁ የሚሉ አስተያየት ሰጪ የኔህ ወደ ለይቶ ማቆያ መግባት እንደተሰማ እናቴና እህቴ እናንተም ከሷ ጋር ግንኙነት ይኖራችኋል በሚል ጥርጣሬ ብቻ ከስራ ተባረዋል ይላሉ።
እናቴና ሲስተርን ከስራ ቦታ ምን በኮሮና ምክንያት ተጠርጥረሻል እና ልጅሽ ስለተጠረጠረ ከስራ ቦታ አገቡኝ ብለዋቸው አስለቀቋቸው።
ከየት የስራ ቦታ?
ከምጭ ቆሎ ከክሬቸር ቦታ።
በግል ስራ ነበር ተሰማርተው የነበሩት? ቤተሰቦ ከስራ በመታገዳቸው ያጋጠመው ችግር ምንድን ነው?
ዝም ብለው ነው የተቀመጡት።
ቀሪዎቹም ከስራ ልንባረር እንችላለን የሚል ስጋት እንዳለባት
መስፍንን ለዘገባው እናመሰግናለን። አድማጮች ዝግጅታችን ይቀጥላል። በተከታዩ ዘገባ ወደ ኤርትራ እንውሰዳችሁ። በኤርትራ ዝናብ ከፍተኛ ጉዳት ማድረሱ ተገለጸ። በተለያዩ የኤርትራ አካባቢዎች እየጣለ ያለው ከባድ የክረምት ዝናብ ባስከተለው ጎርፍና መጥለቅለቅ ወንዞች በመሙላታቸው በእርሻ መሰረተ ልማት፣ በንብረትና እንስሳት ላይ ከፍተኛ ጉዳት እንደደረሰ የኤርትራ ዜና አገልግሎት ዘግቧል። በሌላ ዜና 11ኛ ኮርስ የሙያ አሰልጣኞች የ33ኛ ዙር ብሔራዊ አገልግሎት ባለፈው ቅዳሜ አስመርቀዋል። የአስመራው ዘጋቢ ችን ብርሃነ በረሀ ተጨማሪ ያለው።
ባለፈው ሳምንት በዞባ አንሰባ ሪጅን በሐጋዝ ወረዳ በሁለት ዞኖች ላይ ኃይለኛ ንፋስና በረድ ቀላቅሎ በጣለው ከባድ ዝናብ ከ100 በላይ ሄክታር እርሻና በመቶዎች የሚቆጠሩ ትላልቅ ዛፎች እንደወደሙ፣ 19 መኖሪያ ቤቶች ሲፈርሱ 13 የቤት እንስሳ እንደሞቱ የወረዳው አስተዳደር ጽህፈት ቤት ገልጿል። በጋሽ ባርካ ሪጅን እየጣለ ባለው ከባድ ዝናብ የባርካ ወንዝ ሞልቶ ጎርፍ በመከሰቱ በአቁርደትና ድገ ወረዳዎች 214 ሄክታር የሙዝ ተክል ሙሉ በሙሉ ሲወድም ከ1500 በላይ ሄክታር ላይ መጠነኛ ጉዳት እንደደረሰ የወረዳዎቹ የልማት ኃላፊዎች ገልጸዋል። ከዚህ በተጨማሪ 176 የውሃ ፖምፓዎችና 266 የውሃ ጉድጓዶች እንደተደፈኑ፣ 185 ኩንታል ሽንኩርትና በአቁርደት የችግኝ ማፊያ የተዘጋጀ 70,000 ችግኞች በጎርፍ ተወስደዋል። በእርሻ መሰረተ ልማትና መንገዶች ላይ ከፊላዊ ጉዳት ሲደርስ በአስሮች የሚቆጠሩ መኖሪያ ቤቶች መፍረሳቸውንና 21 እንስሶች መሞታቸውም ተገልጸዋል። በተመሳሳይ በሻምብቆ ወረዳ በቡሹካ ዞንና በሻምብቆ ከተማ በ121 ሄክታር ላይ የነበረ አትክልትና ፍራፍሬ ሙሉ በሙሉ ወድሟል። 78 የውሃ ፖምፓዎች፣ 84 የውሃ ጉድጓዶች እንደተደፈኑና በጎርፍ እንደተወሰዱ የወረዳው አስተዳደር ጽህፈት ቤት ገልጿል። ከዚህ በተጨማሪ በአንድ መንገድና የፀሐይ ኃይል ማመንጫ ላይ መጠነኛ ጉዳት እንደደረሰም ታውቋል። በአድረሽ ወረዳ በጣሎ ከባድ ዝናብ ደግሞ በአስሮች የሚቆጠሩ ቤቶች ሲፈርሱ ከ380 በላይ የቤት እንስሳ ሞተዋል። 80 ሄክታር ሰብልም ወድሟል። በተመሳሳይ በጾረና ወረዳ በጣሎ ዝናብ ደግሞ 70 ቤቶች መፍራሳቸውና በርካታ የቤት እንስሳ መሞታቸው የኤርትራ ዜና አገልግሎት የአካባቢ ምንጮችን ጠቅሶ ገልጸዋል። ከዚህ ጋር በተያያዘ በአሁኑ ወቅት በተለያዩ የዞባ ጋሸዋካ ሪጅን እየታየ ያለው የጎርፍ መጥለቅለቅ አደጋ በወንዞች ዳርቻ ላይ የሚገኙ ከተሞችና የገጠር አካባቢዎች ጥንቃቄ እንዲያደርጉ ባለሙያዎች መግለጻቸውን የኤርትራ ዜና አገልግሎት ገልጸዋል። ከጊዜ ጋር የነዋሪዎች ብዛትና የመሬት መሸርሸር መስፋፋት ጋር የጋሽና ባርካ ወንዞች በሚሞሉበት የክረምት ወቅት በወንዞች ዳርቻ የሚኖሩ ሰዎች ስጋት ላይ እንደሚገኙ የአካባቢው አስተዳዳሪዎች እንደተናገሩ የኤርትራ ዜና አገልግሎት ጠቅሷል። አደጋው ለከተሞቹ መስፋፋትና የልማት አቅጣጫ ላይ አሉታዊ ተጽዕኖ እያሳደረ እንደሆነም ተናግረዋል። በጋሽባካ ሪጅን የህንጻ ልማት ክፍል ዋና ዳይሬክተር ኢንጂነር እድሪስ አብርሃም በአካባቢው ህዝብና አስተዳዳሪዎች የቀረበው ስጋት ተቀባይነት እንዳለው በመግለጽ የገጠር አካባቢዎችና ከተሞች ከግብርና ጋር በተያያዘ ያለ ጥናት የተመሰረቱ በመሆናቸው በቀጣይ ችግሩ በሀገር ደረጃ ልዩ ትኩረት ተሰጥቶት መሰረታዊ መፍትሄ ለማድረግ የሚያስችል ስራ መስራት እንደሚያስፈልግ ተናግረዋል። በወንዞች ዳርቻ የሚኖር ህዝብ በአጠቃላይ አርሶ አደሮችና አርብቶ አደሮች ደግሞ በተለይ ጥንቃቄ እንዲያዘወትሩ መማጸናቸውን የኤርትራ ዜና አገልግሎት ዘግቧል። በሌላ በኩል የ33ኛ ዙር ብሔራዊ አገልግሎትና 11ኛ ኮርስ የሙያ ሰልጣኞች ፕሬዚደንት ኢሳያስ አፈወርቂና ሌሎች የመንግስት ባለስልጣኖች በተገኙበት ቅዳሜ ነሐሴ 9 ተመርቀዋል። ፕሬዚደንት ኢሳያስ በምረቃው ስነ ስርዓት ላይ ባሰሙት ንግግር የ33ኛ ዙርና 11ኛ ኮርስ ከዚህ በፊቱ በተለየ የኮሮና ቫይረስ ወረርሽኝ ወቅት መጠናቀቁን ጠቅሰው በዚህ ፈታኝ ወቅት ግባችንና አላማችን የኮሮና ቫይረስና ሌሎች በሽታዎችንና ወረርሽኞችን ሙሉ በሙሉ ለመከላከልና ለመቆጣጠር ሁሉንም አይነት አቅማችንና ብቃታችንን ወደ አስተማማኝ ደረጃ ከፍ ማድረግ ነው ሲሉ ገልጸዋል። ፕሬዚደንት ኢሳያስ አክለውም ከፈተናዎቹ ከባርነት ጋር ሲነጻጸር እስካሁን የተጠራቀመው የቴክኖሎጂ ተሞክሮ እውቀትና ሞያ በጣም ትንሽ እንደሆነ ጠቅሰው ክፍተቱን በሚለካ ሂደት እያጠበብን መሄድ እንድንችልና የመጨረሻ ግባችንን ለመምታት የህዝብ ንቃትና ዝግጁነት ከፍ ማለት መሰረታዊ ነገር ነው ብለዋል። የኤርትራ ጤና ሚኒስትር አምና ኑር ሁሴን በበኩላቸው የኮሮና ቫይረስን ለመከላከልና ለመቆጣጠር መንግስት የተከተለውን ስልትና የተወሰዱ አስፈላጊ እርምጃዎችንና ውጤቶቹን ያጠቃለለ ማብራሪያ ከሰጡ በኋላ ያለንበት ሁኔታ የሚያዝናና ስላልሆነ የተጀመረውን ስራ በከፍተኛ ደረጃ ከመቀጠል ውጪ ሌላ አማራጭ የለም ሲሉ አብራርተዋል። የሳዋ የሙያ ማዕከል ዳይሬክተር አቶ ተስፋይ ተወልደ በበኩላቸው ለሁለት ዓመት በተካሄደውና በ15 አይነት የሙያ ዘርፎች በተሰጠው ስልጠና 1078 ሰልጣኞች እንደተመረቁ ጠቅሰው በሙያ ዘርፉ የተሰሩ የፈጠራ ስራዎች ውጤትና የመመረቂያ ፕሮጀክቶች የሰልጣኞችና አሰልጣኞች ብቃትና ክህሎት ጎልቶ የታየበት ስራ እንደሆነ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
Oh, I don't care.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ዋና አዘጋጅ ስስታበላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ተናደሩ።